ከሰጠኝ ጥቂት ቃል ከእናንተ ጋር እንድካፈል እወዳለሁ። እስቲ ጊዜውን ለእግዚአብሔር ለአምላካችን መልሰን አደራ ሰጥተን ጌታ መንፈስ ቅዱስ እንዲያስተምረን ራሳችንን ለእግዚአብሔር አሳልፈን እንስጥ። በሰማይና በምድር ከፍ ብለህ ያለ ሁሉን የምትችል አንተ ብቻህን አምላክ የሆነ ወደር የማይገኝብን ጊዜ የማይወስን ምንም ነገር የማይታጣ የወደድከን ያዳንከን አምላካችን እግዚአብሔር ሆይ እጅግ እናመሰግናለን። ጌታ ሆይ የሚያስፈልገንን ነገር በዚህ ምድር ላይ የምንኖርበትን ነገር ሁሉ ለእኛ ሰጠ። ከዚህም የተነሳ ይኸው አለን። ዛሬ ደግሞ ቃልህን ከአንተ ልንማር በፊት ቀርበናል። እኔ ባሪያ ከሁሉ የማንስ የማረባ እግዚአብሔር ከአንተ የተነሳ ብቻ በዚህ ምድር ላይ የምመላለስ የወደድከኝ ያፈቀርከኝ አምላኪ ሆይ ከራሴ የሆነ ነገር ለእነዚህ ሰዎች የሚሆን ምንም ነገር የለኝም። እግዚአብሔር ሆይ አንተ ግን ከራሴ የሆነ ቃል አለ። እኔን ተናግረህ ለእኔም አስተምረህ ለወገኖቼም ደግሞ ሞልቶ እንዲተርፍ እንዲሁ እግዚአብሔር ሆይ አንተ ጊዜያችንን እንድትረከብ ራሳችንን መልሰን ለአንተ ሰጠን። ጊዜውን ተረከብ በክርስቶስ ኢየሱስ ስም አሜን። ዛሬ ላካፍላችሁ የወደድኩት የመጽሐፍ ቅዱስ ክፍል ከአንደኛ ሳሙኤል ከምዕራፍ 18 እስከ ምዕራፍ 23 ያለውን ክፍል ነው። ቁጭ ብለን ልናድር ነው ወይ እንዳትሉኝ፣ ረጅሙን ምዕራፍ እንድሮ ሁሉንም እናያለን ማለት አይደለም። ግን እያለፈን እናያለን። አርእስቱ በእንግሊዝኛው ግሮዊንግ ስሩ ቢንግ ኢን ዘ ሚድል ነው የሚለው። በሁለት ወዳጆች መካከል አለመስማማት ቢኖር እናንተ መካከለኛ ብትሆኑ፣ በአጣብቂኝ ውስጥ ብትሆኑ ምንድን ነው ማድረግ የምትችሉት? ምን አይነት ሁኔታ ውስጥ እንደምትሆኑ ይህንን ማሰብ ያስቸግራል። አንዱ አታደሉ፣ ለሌላው አታደሉ፣ ሁለቱም ለእናንተ የተለየ ወዳጆቻችሁ ቢሆኑ፣ ይበልጡን ደግሞ ቤተሰቦቻችሁ ቢሆኑ፣ አንደኛው አባት ሌላው እናት ወይም አንደኛው አባት ወይም ሌላው ወንድም ቢሆን፣ ወይም ደግሞ አባትና ወንድም በጣም የሚዋደዱ የነበሩ ቢሆኑ፣ ወይም ታሪክ ያላቸው በመካከላቸው ሆኖ ብታውቁ፣ ከዛም የተነሳ እናንተም ደግሞ የዛ የታሪክ ተካፋዮች ሆናችሁ እየኖራችሁ ቢሆንና በድንገት አንድ ነገር ቢፈጠር በመካከላቸው በእነዚህ ሰዎች መካከል እናንተ ምንድን ነው የምታደርጉት? እንጸልያለን እናደርጋለሁ ልትሉ ትችላላችሁ። ግን እንዲህ ባፍ እንደምንናገረው በህይወት ሲመጣ ቀላል ነገር አይደለም። በመጽሐፍ ቅዱሳችን እንደዚህ የገጠመው አንድ ሰው እንዳለ እንረዳለን። ስሙም ዮናታን ነው። ከዛ ክፍል አብረን እንድናይ ፈልጌ ነው። አንዳንድ ጊዜ እናንተ ወላጆች የሆናችሁትን በተመለከተ መናገር የሚፈልገው ልጆቻችሁ እንዴት እንደሚያደርጉ ስታስቡ ከዚህ ምሳሌ ጋር ማየት ይቻላል። እኔ አንዳንድ ጊዜ ልጄ አንድ ነገር ሲጠይቀኝ በጣም እርግጠኛ ካልሆንኩ አባታችሁ ከፈቀደ እሺ እላለሁ። ከዛ ወደ አባታቸው ይሄዱና ከዛ ይጠይቁት፣ አይ ካለ እነሱም አየቁ ፈቅዳለች ይላሉ። ስለዚህ በመካከል ቤት ልጆች ወዲህና ወዲያ ይላሉ ማለት ነው። እናት ፈቀደች፣ አባት አልፈቀደም፣ ሙቪ ልሂድ፣ እናት ይቻላል፣ አባት አይቻልም። ከዛ አባትና ደግሞ አባትና እናት ለምን ፈቀድሽ ለምን ፈቀድህ? እንዲህ አይነት ነገር ይኖራል። ልጆች በመካከል ቤት ይሆናል። ማስታረቅ አስፈላጊ ይሆናል፣ ሁለቱም ነገሮች ማለት ነው። ግራውንድ ሮድ ያስፈልጋል እንደነዚህ አይነቱ ነገር። ከዚህ ግን ያለፈ ነገር ነው የዳዊትና የሳኦል ታሪክ፣ ዮናታን በመካከል የወደቀበት። ገጥሟችሁ ያውቃል እናንተ እንዲህ አይነት ነገር? ሞራል የጠነከረ ላይሆን ይችላል። ለማንኛውም እስቲ ክፍሉን አለፍ አለፍ ብለን እንመልከተው። ከምዕራፍ አንደኛ ሳሙኤል ነው ያልኩት፣ ምዕራፍ 18 ከቁጥር 1 እስከ 16 ያለውን ሮጥ ሮጥ እያነበው እና እንዲሁ ሀሳቡን ጠቅለል አድርጎ ለማየት ይቻል ይሆናል። ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች፣ ዮናታንም እንደ ነፍሱ ወደደው። በዚያም ቀን ሳኦል ወሰደው፣ ወደ አባቱም ቤት ይመልሰው ዘንድ አልተወም። ዮናታን እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንም የለበሰውን ካባ አውልቆ እርሱንና ልብሱን፣ ሰይፉን፣ ቀስቱን፣ መታጠቂያውን ለዳዊት ሸለመው። ዳዊትም ሳኦል ወደ ሰደደው ሁሉ ይሄን ነበረ፣ አስተውሎም ያደርግ ነበር። ሳኦልም በጦረኛው ላይ ሾመው። ይህም በሕዝቡ ሁሉ ዓይን በሳኦል ባሪያዎች ዓይን መልካም ነበረ። እንዲህም ሆነ ዳዊት ፍልስጤማውያንን ገሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና ካሙ ይዘው ንጉሱን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል ሺህ ዳዊትም እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ፣ ይህም ነበር አስከፋው። እርሱም ለዳዊት እልፍ ሰጡት፣ ለእኔ ግን ሺህ ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ። ከዚያም ቀን ጀምሮ ሳኦል ዳዊትን ተመልክቶ ተመለከተው። በነጋውም ሳኦል ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበር፣ ሳኦልም ጦሩን በእጁ ይዞ ነበር። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊትም ሁለት ጊዜ ከፊቱ ዞር አለ፣ እግዚአብሔርም ከእርሱ ጋር ስለነበረ ከሳኦልም ስለተለየ ሳኦል ዳዊትን ፈራው። ስለዚህም ሳኦል ከእርሱ አራቀው፣ የሺህ አለቃም አደረገው፣ በሕዝቡ ፊት ይወጣና ይገባ ነበር። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶ እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበር እስራኤልና ይሁዳ ሁሉ ዳዊትን ወደዱት ይላል። እስከዚህ ያለው ታሪክ ምንድን ነው? መልካም ነው። ቢሆንም ትንሽ ፍንጭ አለ። ዳዊትና ሳኦል ተፈራርተዋል። በእርግጥ ዳዊት አካሄዱን ምን አድርጎ ይሄን ነበር? አስተውሎ ይሄን ነበር። እግዚአብሔር ከማን ጋር ነበር? ከዳዊት ጋር ነበር። ከሳኦል ጋር ግን ነበረ? አልነበረም። ለምን? ይህንን ክፍል ነው ማየት የምፈልገው፣ ከዚህ በመቀጠል ማለት ነው። አለፍ ብለን ስንመለከት ልጁን ዳረለት። ከቁጥር 28 ጀምሮ ብትመለከቱ ነገስታት በዚህም ዘመን ያደርጉት እንደነበረ ቀደም ሲል እንደነበረ ሰው ወዳጅነትን ለማጠከር ፍርሃቱን ለማራቅ ዝምድናውን ለማጠከር በሌላ መልኩ እንደሚሞክር እንዲሁም ሳኦል ልጁን ሜልኮል እንዳረለት ሳኦልም እግዚአብሔር ከዳዊት ጋር እንደሆነ አየ፣ እስራኤልም ወደዱት ይላል። ከዛ በኋላ ሳኦል ለልጁ ለዮናታን ምን እንዳለ መመልከት ትቀጥላላችሁ። በምዕራፍ 19 ላይ ግን ታሪክ ተለውጧል። አንድ ጊዜ በምዕራፍ 18 ላይ ከግድግዳ ጋር ላጣብቀው ብሎ ነበር፣ አልሞተም፣ እግዚአብሔር አድኖታል። ከዚህ በኋላ ግን አይ ሳኦል ምን ባረግ ይሻላል አለ፣ አይ ዳዊትን ዘመዴ ባረገው ይሻላል አለ፣ ልጁ እንዳረለት። አሁን በምዕራፍ 19 ላይ ግን ምን ሲሆን እናያለን? ዮናታንን የገዛ ልጁን ዳዊትን እንዲገለው ሲሰጥ እንመለከታለን። ዳዊትን እንዲገለው የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወድ ነበር። ስለዚህ ምን አላረገም? አልገደለው። ዮናታንም አባቴ ሳኦል ሊገል ፈልጓል፣ አሁን እንግዲህ ለነገው ተጠንቅቀህ ተሸሸግ፣ በስውርም ተቀመጠ፣ እኔም እወጣለሁ፣ አንተም ባለህበት እርሻ በአባቴ አጠገብ እቆማለሁ፣ ስለ አንተም ከአባቴ ጋር እነጋገራለሁ፣ የሆነውንም አይቼ እነግርሃለሁ ብሎ ለማን ነገረ? ለዳዊት ነገረ። አሁን ማን ነው በመካከል ያለው? ዮናታን። ዮናታን ግራ የተጋባ ይመስለኛል። ምክንያቱም አባቱ ለምንድን ነው ዳዊትን ሊገል የፈለገው? በጦር ጊዜ ያሸነፈልን ተዋግቶ ያሸነፈልን እንደገናም አባቴ መሪ ያደረገው አስተውሎ ነገሮችን የሚያደርግ ምንም ስህተት እኔ አላየሁበትም። ለምንድን ነው አባቴ ዳዊትን ሊገድል የፈለገው ብሎ የተጨነቀ ይመስለኛል። ምክንያቱም ለዮናታን አሁን የተገለጠ ግልጽ የሆነ ነገር፣ እሱ ሊያሳምነው የሚችል ነገር ገና አልተገኘም። ዮናታንም እንግዲህ ተመልሶ ለአባቱ ለሳኦል እርሱ አልበደለህምና ስራውም ለአንተ እጅግ መልካም ሆኗልና ንጉሥ ባሪያው ዳዊትን አይበድለው፣ ነፍሱንም በእጁ ጥሎ ፍልስጤማውያንን ገደለ። እግዚአብሔርም ለእርሱ ሁሉን ታላቅ መድኃኒት አደረገ። አንተም አይተሃል ደስ አይተ አንተም አይተ ደስ አለ። በከንቱ ዳዊትን በመግደልህ ስለምን በንጹህ ደም ላይ ትበድላለህ ብሎ ለአባቱ ሲናገር እንመለከታለን። ስለ ዳዊት መልካም ነገር ለአባቱ ሲናገር እንመለከታለን። ሳኦል በዚህ ጊዜ ሰማ፣ ወደ ልቡ ተመለሰ። አላረግም ይህን ክፉ ነገር በዳዊት ላይ አላረግም አለ። ስለዚህ አሁን ዮናታን ምን ይላል? እውነት ነው፣ ለካ አባቴ ሊገለው አይፈልግም፣ በቃ ይህን ክፉ ነገር አያረግበትም ብሎ ለማን ይነግራል? ለዳዊት ይነግራል። ነገር ግን ታሪኩ እዚህ ጋር አያበቅም። ዳዊት በእጁ በገና እየመታ ሳኦልን የያዘውን አጋንንት ሲያርቅ፣ የሳኦል ልብ ግን ገና ጦሩን ጎርጉሮ መጣበቅ ይፈልግ ነበር። በምዕራፍ 19 ቁጥር 10 ላይ ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ። ዳዊትም ከሳኦል ፊት ዞር አለ፣ ጦርም በግንቡ ውስጥ ተከተከለ። በዚያም ሌሊት ዳዊት ሸሽቶ አመለጠ ይላል። አሁን ምኑን ሆኗል? እንደ ድሮ ዝም ብሎ ቤት ውስጥ የሚኖር አለቃ ሳይሆን የልጁ ባል ነው፣ ሚስት አለች። ስለዚህ ዘሎ እንደፈለገ ማድረግ አይችልም። ቢሆንም ለሚስቱ ነግሮ መሸሽ ነበረበት። ስለዚህ ማንም እንዲሸኙ ያደረገው ሚልኮል በመስኮት አወረደችው። ሲፈለግ ሊገሉት መልእክተኞቹ ሲመጡ ለማምለጥ እንዲችል ያገባት የሳኦል ልጅ ሚልኮል አዳነችው፣ አስመለጠችው፣ ታሟላለቻቸው። እንገለው ዘንድ ዳዊትን ከአልጋው አምጡልኝ ብሎ ነው መልእክተኞች የላከው። በገቡ ጊዜ ግን አላገኙትም፣ ዳዊት ሸሽቶ አመለጠ። ከዛ በኋላ አሁን ዮናታን ሲጨነቅ እንመለከታለን። አሁን ይህንን ይሰማል። ስለዚህ አሁን ዳዊት እና ዮናታን እንደገና አንድ ነገር መደራደር ነበረባቸው። ዮናታን አባት ሊገለ ይፈልጓል፣ ምንም ታሪክ የለውም። ስለዚህ አንተ በደህና በሰላም አሰናብተኝ፣ እኔ እናንተ እንዋደዳለን፣ በመካከላችን ምንም አይገባ፣ እውነቱ ግን ይሄ ነው ብሎ ዳዊት ለማስረዳት ሲሞክር እንመለከታለን። በምዕራፍ 20 ላይ ዮናታን አባት ስለ እኔ ክፉ ነገር የነገረ እንደሆነ ማን ይነግረኛል አለው። ዮናታንም ዳዊትና ወደ ሜዳ እንውጣ አሉ። ሁለቱም ወደ ሜዳ ወጡ። ዮናታን ዳዊትን አለው፣ የእስራኤል አምላክ እግዚአብሔር ምስክር ይሁን፣ ነገ ወይም ከነገ ወዲያ በዚህ ጊዜ አባቴን መርምሬ እንሆ በዳዊት ላይ መልካም ቢያስብ ልጄ ይገድልሃለሁ፣ አባቴም በአንተ ላይ ክፉ ማድረግ ቢሆን እኔም ባላስታውቅህ በደህና ትሄድ ዘንድ ባላሰናብተህ እግዚአብሔር በዮናታን ይህን ያደርግ ይህን ይጨምር፣ እግዚአብሔርም ከአባቴ ጋር እንደነበረ ከአንተ ጋር ይሁን፣ እኔም እንዳልሞት በሕይወቴ ዘመን የእግዚአብሔርን ቸርነት አድርግልኝ። ደግሞም እግዚአብሔር የዳዊትን ጠላቶች ሁሉ እያንዳንዱ ከምድር ባጠፋቸው ጊዜ ለዘላለም ቸርነትን ከቤት ያታርቀው ብሎ ይናገር እንመለከታለን። ከዛ ዳዊትና ዮናታን ምን አደረጉ? ቃል ተገባቡ እና ነገሩ እውነት ሆኖ ሲገኝ ይህንን የሚገልጽበትን መንገድ ዳዊት እና ዮናታን ይህንን የሚያውቁበት አባትየው ሀሳቡ መልካም ቢሆን ይህን የሚገልጹበትን መንገድ ዲዛይን አደረጉ፣ ፕላን አደረጉ። ጦር ወርውሮ ምልክት ሊሰጠው ይህንን ታሪኩን ማንበብ ትችላላችሁ። ጠማማ ሆኖ ቢገኝ የሳኦል ሐሳብ ዮናታን ከተረዳ በኋላ በቃ በሰላም ሂድ ሊለው ማለት ነው። እና እግዚአብሔር በመካከላቸው ስለነበረ በሁለቱ መካከል ያለው ነገር አልተፈረሰም። ዳዊትም በሜዳው ተሸሸገ። መባቻም በሆነ ጊዜ ንጉሱ ግብር ለመብላት ተቀመጠ። ንጉሱም እንደ ቀድሞ በግንቡ አጠገብ በዙፋኑ ላይ ተቀመጠ። ዮናታንም ቆሞ ነበር። አቤኔርም በሳኦል አጠገብ ተቀመጠ። የዳዊትም ስፍራ ባዶ ነበረ ይላል። አሁን ዮናታን የአባቱን ማንነት ሊሰልል በማዕድ ዙሪያ አብሮ ከአባቱ ጋር መቀመጥ ነበረበት። በዚህ ጊዜ አባትየው ሲጠይቀው ስለ ዳዊት በፍቃድ መላኩን ለዳዊት ፈቅዶለት መሄዱን ዮናታን ሲነግረው አባትየው እንዴት እንደተናደደ ክፍሉን ማንበብ ትችላላችሁ። አልገባህም እንዴ? መንግስትህን ከእጅ ሊወስድ አይደለም እንዴ? አንተ ይህንን ሰው እንደዚህ አድርገህ ሂድ ያልከው ለምንድን ነው ብሎ ሲጮህበት እንመለከታለን። ከዛ በኋላ በገባው ቃል መሰረት ዮናታን ሮጦ ለዳዊት መንገር ነበረበት። የነገረበትን መንገድ ከቁጥር 35 ጀምራችሁ ብታዩ በጣም ይገርማል። እና አንድ ብላቴና ይዞ ሄዶ ጦር ወርውሮ ከአንተ በኋላ ቢሆን እንደዚህ ይሆናል፣ ከአንተ በፊት ቢሆን እንደዚህ ይሆናል፣ ስለዚህ አንተ በዛ ጊዜ መልእክቱ ሲገባ ፈጥነህ ሩጥ፣ እሽሽ፣ አትቆይ፣ አትዘግይ ብሎ ይነግረዋል። እና በዚህ ሁኔታ ዳዊት አመለጠ። ዮና ዳዊት አመለጠ ቢሆንም በተሸሸገበት ዋሻ ሁሉ ማን ይከተለው ነበር? ሳኦል ይከተለው ነበር። ታሪኩን ስትከታተሉት እግዚአብሔር በቀባው ላይ እጄን አላነሳም እያለ ዳዊት እየተሸሸገ እግዚአብሔር በእጁ ሲጠደንደድ ሲፈትነው በእውነት አሁን በእጄ ላይ ጥሎታል ልግደለው ሳይል አንድ ጊዜም ሳይተላለፍ ለእግዚአብሔር መልሶ አደራ እየሰጠ ለጠላቱ ለሳኦል እያስታወቀ ዛሬ በገደልኩ ነበር፣ እግዚአብሔር በእጄ ጥሎት አልነበረም ወይ? ምን አረኩኝ? እያለ እግዚአብሔር እንደ ቀባው እርግጠኛ ስለነበረ ዳዊት እጁን በሳኦል ላይ አላነሳ። ይህንን ታሪኮ ተከታትላችሁ ማየት ትችላላችሁ። በመካከል ስላለው ስለ ዮናታን ትንሽ እንድናስብ እወዳለሁ። ምን ያህል የሚጨነቅ ይመስላችኋል? ስንት ጊዜ ነው ከአባቱ በእውነት ዳዊትን ሊገለው እንደፈለገ ለማረጋገጥ የሞከረው? ስንት አይነት መንገድ ነው ዲዛይን ያደረገው? በጣም እርግጠኛ ስላልነበረ እስከ ማዕዱ ድረስ አብሮ ገብቶ አባቱ መጨከኑን ያወቀው ያን ጊዜ ነበረ። ይህን በተረዳ ጊዜ ያው እግዚአብሔር ልቡን እና አእምሮን ስለከፈተለት ከዳዊት ጋር መተባበር ነበረበት። አይደለም በዛን ጊዜ መንግስቱ ለዳዊት በሆነ ጊዜ እንኳን ዳዊት እንዲያስበው ቃል ሲገባ እንመለከታለን። የራሱ ክብር አልታየውም። የራሱ የመንግስት ወራሽ መሆን ልጅ ስለሆነ የአባቱ ዙፋን ላይ መቀመጥ አልታየውም። እውነተኛ ፍቅር ስለነበረ ግድ ያለው ነፍሱ በዳዊት ፍቅር ተያዘች አይደለም። ስለዚህ ያለውን ካባውን አንስቶ በማን ላይ ነው ያስቀመጠው? በዳዊት ላይ ነው ያስቀመጠው። ካባውን አውልቆ ልብሱን እና ሰይፉን፣ ቀስቱን፣ መታጠቂያውን ሁሉ ለዳዊት የሸለመው ገና ቀድሞ ማለት ነው። በእርሱ ፍቅር ተያያዙ፣ አንድ ሆኑ። ከዚህ የተነሳ ምንም እንኳን በአባቱና በዳዊት መካከል ቢሆንም የዳዊት እውነተኛ መሆን ከእግዚአብሔር ጋር መሆን ስለተረዳ ለወደፊት አንተ መንግስት ስታገኝ አስበኝ ብሎ በኋላ ለእውነት እንደቆመ እንመለከታለን። ለመሆኑ ሳኦል ለምንድን ነው በዳዊት ላይ የቀና? ምስኪን እረኛ ወደ ቤቱ አምጥቶ ለምን ቀና? አስባችሁ ታውቃላችሁ? ለምንድን ነው ሰው የሚቀናው? ለምን ቀና? ለምን ጠላት መሆን አስፈለገው ለዳዊት? በቤቱ እንጀራ ለሚበላ ዳዊት ለምንድን ነው የፈራው? ዳዊትን ለምን ፈራው? ስንመለከት የመጀመሪያው ቅናት ነው። የመጀመሪያ ወደ ውስጥ የገባው በሳኦል ያስገባው የመጀመሪያው የጠቡ ምክንያት ቀና፣ እኔን አሳነሱኝ፣ ለእሱ ምን ሰጡት አለ? አልተሰጡትም። ይሄ የኃጢአት ስር ነው ወደ ጠላትነት የሚለውጠው የሰውን ልብ የሚለውጠው። ታውቃላችሁ፣ ይሄ እግዚአብሔር የሾመው እኮ ነው። ሳኦል እኮ እግዚአብሔር እኮ ነው ወደ ንጉስነት ያመጣው። አያ ሲፈልግ እኮ ነው የጠራው። እግዚአብሔር እኮ ነው ቤተ መንግስቱን የሰጠው። ከእግዚአብሔር የተቀበለ ሰው፣ እግዚአብሔርን የሚያምን የነበረ ሰው ስቶ ከዛ በኋላ በዳዊት ቀና። ለእሱ ምን ሰጡት አለ? እልፍ ሰጡት። ለእኔ ግን ሺ ሰጡ። ሺ ገደለ ተባለ። ዳዊት ስንት ገደለ ተባለ? ተባለ እልፍ። ስለዚህ አስበለጡት ነው። እና ምን አደረገው ይላል? ተመቅኝቶ ተመለከተው ይላል ምዕራፍ 18 ቁጥር 9 ላይ። የምቀኝነቱ የኃጢአት ስር እየበዛ ሲሄድ የእግዚአብሔር መንፈስ እየለቀቀ የማን መንፈስ ተተካ? የሰይጣን መንፈስ ተተካ። ክፉ መንፈስ ከእግዚአብሔር ዘንድ ያዘው። በቤቱም ውስጥ ትንቢት ተናገረ። ዳዊትን በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበር። ምን ለማድረግ? ክፉውን መንፈስ ለማራቅ። ዳዊት እርሱን ያገለግል ነበር መልካም እንዲሆን። የዛ ሰው አእምሮ ግን ከመያዙ የተነሳ በክፉ ከመያዙ የተነሳ በጎውን ያስብ ዘንድ በጎውን ያደርግ ዘንድ ባለመቻሉ እሱ ዳዊትን አስጨንቆ ልጁንም በመካከል ቤት አስጨንቆት ነበረ። እና የዮናታን ምርጫ አንድ ነገር ነው። እርግጠኛ የሆነውን ነገር እስከማወቅ መሄድ ነበረበት። ምልክትም መጠየቅ ነበረበት። ማየት ነበረበት። መስማት ነበረበት። ከአባቴ ልስማ ሲለው እንመለከታል። ዳዊት ኧረ እባክህን እውነት ነው፣ አባትህ ሊገለኝ ነው። አይ እኔ በትክክል መስማት አለብኝ፣ እስኪ ላዳምጥ ልስማ ሲለው እንመለከታል። ከዛ በኋላ ግን ትክክለኛውን ባወቀ ጊዜ ምን አደረገ ይላል? ከዳዊት ጋር ቃል ኪዳን አደረገ። ከዛም በኋላ ዳዊት ዳዊት ሸሸ። የታሪኩ መጨረሻ ሳኦል ይሞታል፣ ዳዊትም ይነግሳል፣ እግዚአብሔር ያለውን ያደርጋል። እስቲ ወደዚህ የታሪክ ዋና ዓላማ እንመለስ። መካከለኛ የሆነ ማንም ታውቃላችሁ? የተጨነቀ ማንን ታውቃላችሁ? በመካከል ሆኖ የተጨነቀ ከመጽሐፍ ቅዱሳችን የምታውቁታለን። ስለ እኔና ስለ እናንተ የቃተተ ነፍሱን ያስጨነቀ ብትወድ ይህች ጽዋ ከኔ ትለፍ ያለ ለእኔና ለእናንተ ዋጋ የከፈለ ገንዘብ ያይደለ ወይም ደግሞ የሚጠፋ ነገር ያይደለ ኃጢአት ያላወቀውን ስለ እኛ አደረገው ይላል። ደሙን ያፈሰሰ ንጹህ ደሙን እያፈሰሰ እኔና እናንተ ለማዳን እየተጨነቀ በእግዚአብሔርና በእኛ መካከል የሆነ አንድ እርሱም ኢየሱስ ክርስቶስ። ምን ያህል ስለ እኔና ስለ እናንተ እንደቃተተ ታውቃላችሁ? በእውነት ዛሬ የእግዚአብሔር ነገር የቀለለባችሁ ብትኖሩ እናንተ ይህንናል የጌታ ኢየሱስ ክርስቶስ ደሙን ያፈሰሰው ኢየሱስ ክርስቶስ ስለ እኔና ስለ እናንተ መካከለኛ ሆኖ እኔና እናንተም ሊያድን ወደደ። ዋጋ ከፈለ። ዮናታን ዋጋ ከፍሎ ነበር አይደል? ጥቂት በሱ በሰው አስተሳሰብ ጥቂት አይደለም። እንደ ሰው ንግስናን ማጣት ቀላል ነገር አይደለም። ክብርን መተው ሁሉ ነገር ይቅርብኝ ብሎ ማለት ጌታ ኢየሱስ እኮ ክብሩን ነው የተው። እስቲ አስተያዩት፣ ዮናታን ንግስናውን ተወ። ማንን ሊያነግስ? ዳዊትን። ጌታ ኢየሱስ እኔና እናንተን ሊያከብር ከእርሱ ጋር ብናለው የታመነ ሆነ ይኖራል፣ ራሱን ሊክድ አይችልም አይደለም የሚለው። ከዛ ከእርሱ ጋር ከሆነ እንደሆነ ነግሳለን ይላል። ስለዚህ ጌታ ኢየሱስ ክርስቶስ እኔና እናንተን ይሄ የዚህን መከራ ዓለም መከራ አሳልፈን ለዘላለም ከእርሱ ጋር እንድንነግስ ከእርሱ ጋር እንድንኖር ይህንን እድል ለመስጠት እኔና እናንተ መክፈል የማንችለውን ዋጋ ከፍለን መካከለኛ የሆነ ሌላ እንዲሁ ከመጽሐፍ ቅዱሳችን ታሪክ ከብሎ ይትዳን መካከለኛ የነበረ ለእግዚአብሔርና በሕዝቡ መካከል ይመላለስ የነበረ አገልጋይ ማን ትዝ ይላችኋል? ሙሴ ትዝ ይበላችሁ። ስለ ሕዝቡ ተጨነቀና እንዲህ አለ፣ እግዚአብሔር ሆይ በምድረ በዳ አውጥተ አትጣላቸው፣ ሕዝቡን በምድረ በዳ አውጥቶ ጣለ አለቁ ይባላልና እንደው ካልሆነ የኔን ስም ከሕይወት መጽሐፍ ደምስስ እንጂ እነዚህን ሕዝብ አትግደል አታጥፋቸዋል። እግዚአብሔር ግን ምን ብሎት ነበር? አንተን ለትልቅ ሕዝብ አደርግሃለሁ ብሎት ነበር። ይሄ ሕዝብ አስጨንቆኛል እና ይህን ሕዝብ አጠፋለሁ ብሎት ነበር። ዮሴፍ ማን ነው? ሙሴ ግን ይሄ አልሆነለትም። እነሱን ለማዳን የራሱን ህይወት አሳልፎ እስከ መስጠት እንደወደደ እንመለከታለን። ሕዝብህን አድን ሲል ሲጨነቅ፣ የኢየሱስ ክርስቶስ ግን ከሙሴም ያለፈ ከዮናታንም ያለፈ ነው። ለእኔና ለእናንተ የከፈለው ዋጋ ዓለም እንደሚሰጠው የታሪክ ሰዎች እንደሚሰጡት እናት አባት እንደሚያደርጉት አይደለም። የከበረ እኔና እናንተን ለማዳን ያለፈበት መንገድ የከበረ ግን የሚያስጨንቅ መንገድ ነው። በጥበባችሁ የምታገኙት እንዳይመስላችሁ በሞኝነት ጌታ ኢየሱስ ክርስቶስ እኔና ለእናንተ የከፈለውን ዋጋ በማሰብ ጌታ ሆይ እኔ ያንተ ነኝ፣ ዓለምን ሰይጣንን ክጃለሁ፣ አንተን የህይወቴ ጌታ አድርጌያለሁ፣ እቀበልሃለሁ፣ አከብርሃለሁ፣ ወስኛለሁ ስንል የሚሆን ነገር ጌታ ያደረገውን በእምነት ስንቀበል የመዳን መንገድ አለ። ልንድንበት የሚገባ ከሰማይ በታች የተሰጠ ሌላ የለምና ይላል መጽሐፍ ቅዱሳችን። እኔና እናንተ ልንድንበት የሚገባ የተሰጠን ስም ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስንም በማመን ህይወት አለን። ኢየሱስ ክርስቶስን ለእኔና ለእናንተ መካከለኛ ሆኖ የቃተተውን ጌታን ኢየሱስ ክርስቶስን በመናቅ ህይወት የለም። ያለ መስቀል ዋጋ ደህንነት አልተገኘም። የመስቀሉን ታሪክ በመመልከት ክርስቶስ ለእኔ ዋጋ ከፈለ ብለን ስናምን እኔ በአንተ ልድን እወዳለሁ ስንል የሚወድ ይከተለኝ ስለሚል ማለት ነው። አያስገድድም። ሰይጣን ብቻ ነው አንቆ የሚያስገድድ። እግዚአብሔር ብትወዱ ተከተሉ ነው የሚለው። ጌታ ኢየሱስ ክርስቶስ ይህንን ነው የሚለው። ስለዚህ ዛሬ የምትሰሙኝ ፊታችሁን ከእግዚአብሔር ያዞራችሁ ወይም የመዳን መንገድ እየጠፋባችሁ ግራ እየተጋባችሁ ያላችሁ ሰዎች ብትኖሩ እባካችሁ ፊታችሁ ወደ ጌታ ኢየሱስ ክርስቶስ መልሱ። ዛሬ የሚጣራል። ትከሻው ሰፊ ነው፣ ይሸከማችኋል። የማይችለው ነገር የለም። ምናልባት ሱስ ሆኖ ያነቃችሁ ነገር ቢኖር ያስጥላችኋል። የምትፈሩት ነገር ቢኖር እግዚአብሔር ይጋርዳል፣ ጠባቂ ይሆናል። ወደ እግዚአብሔር ተመለሱ፣ እረፉ፣ እኔም አምላክ እንደሆንኩ ወቁ ይላል ጌታ፣ ያሳርፋችኋል። የምትሰሙኝ ያላችሁ እግዚአብሔር ዛሬም እጁ ሰፊ ነው፣ ይጠራችኋል ወደ ቤቱ ለእረፍት። ጌታን በማመን ብቻ ነው እረፍት ያለው። እግዚአብሔር ይባርካችሁ። ጸልይ። አቤቱ የሰማይና የምድር ፈጣሪ እግዚአብሔር አምላካችን እናመሰግናለን፣ ልጅህን ኢየሱስ ክርስቶስን ለእኛ መካከለኛ አድርገህ ላክልን። ዋጋ ተከፍሎልን ልጆችህ ልንባል በቃ እናመሰግናለን። አቤቱ እግዚአብሔር ሆይ ቀኝና ግራቸውን የማይለዩት ያን በቤት አለ ነው የምንለውን ደግሞ ሰዎች አለ ፍጻሜያችንን አሳምርልን። በልጅህ በክርስቶስ